Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም፣ እንደምን አመሻችሁ? የዛሬው ህዳር 15 2009 ዓ.ም የጋቢና ቪኦኤ ዝግጅታችን በርካታ የኢትዮጵያ ጉዳዮችን ይዟል። በኢትዮጵያ የፖለቲካ ቀውስ በዚሁ ከቀጠለ ሀገሪቱ ልትፈርስ ትችላለች ሲል ኤዴፓ አስጠነቀቀ።
ፓርቲው ጠቅላላ ጉባኤውን በማካሄድ ላይ ነው። የፖለቲካ ቀውሱን ለማርገብ አንድ ጠንካራ ፓርቲ መፈጠር አለበት ብሏል። የአማራ ክልል ግምገማና ሹመትም አካሂዷል። ሁለቱንም ጉዳዮች የተመለከቱ ሪፖርቶች ከአዲስ አበባ ዘጋቢዎቻችን እንሰማለን።
ዛሬ በመላው አሜሪካ ታንክስጊቪንግ ወይም የምስጋና ቀን አሊያም ፕሮፌሰር ጌታቸው ኃይሌ ወደ ግዕዝ እንደመለሱት በዓለ አኮቴት እየተከበረ ይገኛል።
ቴንክስጊቪንግ በዓሉን ካሰብሽው ዋናው እንትኑ እሱ ነው። ሰው ሁሉ ቤቱ የሰራው ምግብ ይዞ ይመጣና ያንን ምግብ አብሮ ቁጭ ብለሽ ተሰባስበሽ ምግብ መብላትና ስለ እርስ በርስ መተዋወቅ።
ይህንን የምስጋና ቀንን በማሰብ በዋሽንግተን ዲሲና አካባቢዋ በስደተኞች ዙሪያ የሚሰራው ድርጅት ኢሲዲሲ ለሀገሩ እንግዳ ለሆኑ ስደተኞች የራት ግብዣ ምሽት አዘጋጅቶ ነበር። የድርጅቱን ዋና አስተባባሪ የሆኑት ወይዘሮ ቤተልሔም ደስታን የሰማችኋቸው።
በሱዳን ካሉ አራት ታጣቂ ቡድኖች አንደኛው የሱዳን ሕዝብ ነጻ አውጪ እንቅስቃሴ ሰሜን ሕጻናት ለውጊያ መመልመልና መጠቀምን ለማቆምና ለመከላከል ተስማምቷል። ዘገባ አለ።
ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል። ሙዚቃም እናስደምጣችኋለን። በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭታችን ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። ታንክስጊቪንግ ማለትም የምስጋና ቀን በመላው ዩናይትድ ስቴትስ እየተከበረ ነው። በዚህ የምስጋና ቀን በተለይም ለኒውዮርኩ የሜሲስ ዓመታዊ የሰልፍ ስነ ስርዓትና የጸጥታ ጥበቃው ተጠናቅሮ ቦምብ አነፍናፊ ውሾች በየአካባቢው መሰማራታቸውን የፖሊስ ባለስልጣናት አስታውቋል። የባለፈው ሳምንት አንድ የአይሲስ ድረገጽ መጽሔት ይህን የኒውዮርኩን ሰልፍ ተስማሚ የጥቃት ኢላማ ብሎ ሲያበቃ ለአንባቢዎቹም ሰዎች ላይ ጉዳት ለማድረስ ተሽከርካሪዎችን እንዲጠቀሙ አሳስቧል። የኒውዮርክ ፖሊስ ግን ተጨማሪ የጥበቃና ፖሊስ የሰው ኃይል አሰማርቶ ሰልፉን ስነ ስርዓት በሰላም ለማካሄድ ዝግጅቱን እንዳጠናቀቀ ታውቋል። የምስጋና ቀንን ምክንያት በማድረግ ወደ ኋላ ላይ ዝግጅት ይኖረናል። የሶማሌ የባህር ወንበዴዎች ጥቃት በከፍተኛ ደረጃ በመቀነሱ ኔቶ ማለትም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የጀመረው ኦፕሬሽን ኦሽን ሺልድ ማቋረጡ ተገለጸ። ኔቶ በህንድ ውቅያኖስ የማካሄደውን የባህር ላይ ቅኝት ለመጨረሻ ጊዜ ያካሄደው የዴንማርክ አየር ኃይል መሆኑም ይታወቃል። የኔቶ ኦፕሬሽን የባህር ላይ ውንብድናን ስጋት የደቀነባቸው የአውሮፓ ህብረት፣ የዩናይትድ ስቴትስ እና ሌሎች ነጻ አገሮችን ያካተተ በተቀናጀ መልኩ ከፍተኛ ስኬት ያሳየ ዓለም አቀፍ የባህር ቅኝት ነው። የኔቶ አውሮፕላኖች የሚበሩት ከሲሸልስ በመነሳት መሆኑ ይታወቃል። ደቡብ ሱዳናውያን ከአንዲት አመጽ ከተቀሰቀሰባት ከተማ ሽሽት ላይ መሆናቸው ተሰማ። ከዚህ ቀደምም ከደቡብ ሱዳን ውዝግብ ለማምለጥ የሚፈልጉ መሸሽና መጠለያ የነበረችው የይ ከተማ ዛሬ በሀገሪቱ የተቀሰቀሰው የእርስ በርስ ጦርነት ውስጥ የአመጽ መናኸሪያ ሆናለች። በመጨረሻም የተባበሩት መንግስታት የሰላም አስከባሪ ኃይል እንዳስታወቀው ማዕከላዊ አፍሪካ ሪፐብሊክ ውስጥ በተቀናቃኝ ሚሊሻ አባላት መካከል በተካሄደ ከባድ ውጊያ ቢያንስ 16 ሰዎች ሞተው ሌሎች በሺዎች የሚቆጠሩ ደግሞ ከቤት ንብረታቸው ተፈናቅለዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ መደበኛ ጠቅላላ ጉባኤውን አንድ ጠንካራ ተቃዋሚ ፓርቲ በመፍጠር ለማጠናቀቅ ጥሪ ያቀርባል። መንግስት አሁን ያለውን የፖለቲካ ቀውሱን ለማርገብ ድርድር መጀመር እንዳለበትም የጉባኤው አባላት ገልጸዋል። ቀውሱ በአሁኑ መንገድ ከቀጠለ አገሪቱ ትፈርሳለች ሲሉም አቶ ልደቱ አስጠንቅቀዋል። መግለጫውን የተከታተለው መለስካቸው አምሃ ከአዲስ አበባ መስመር ላይ ይገኛል። መለስካቸው እንደምናመሸ። እንግዲህ ዛሬ ኢዴፓ መግለጫ ሰጥቷል እና እዛ መግለጫ ላይ ተገኝተ ነበር። እስቲ የመግለጫውን የነበረውን ሀሳብ አጠር አድርገህ ለአድማጮቻችን አካፍለን።
እንግዲህ መግለጫው ዋናው ጉዳይ ፓርቲው ሰባተኛ ጉባኤውን ለመጥራት እየተዘጋጀ መሆኑ ነው። ነገር ግን ይህን ሰባተኛውን ጠቅላላ ጉባኤ ልዩ የሚያደርገው በመግለጫው አባባል አሁን ከተከሰተው አገሪቱ ካለችበት ሁኔታ አኳያ ይሄ መደበኛ ጉባኤ እንደ ሌላው ጊዜ መደበኛ ጉባኤ ሊሆን አይችልም። ይህንን አገሪቱ ያለችበት ሁኔታ የሚለውጥ አይነት ፓርቲ መፈጠር አለበት። ይህን ለመፍጠር ደግሞ ብዙ ተቃዋሚ ፓርቲዎች እስከዛሬ ድረስ ያደረጉት እንደነበረው በኢትዮጵያ ውስጥ ለመደባለቅም ማለት ለአንድነትም ሆነ ለመዋሃድም ሆነ በጥምረት ለመስራት ብዙ ተሞክሯል። ነገር ግን እስካሁን ድረስ ብዙም ፍሬ ያፈራ አይደለም። ይሄ ግን በተቻለ መጠን ካለፉት ሁኔታዎች ተመክሮ ተወስዶ የተሻለ ጠንካራ ፓርቲ መፈጠር አለበት። ይሄ ፓርቲ ካልተፈጠረ አሁን ባለንበት ሁኔታ ከቀጠል ችግር ይከተላል፣ እንዲያውም የሀገሪቱ ህልውና ሁሉ አደጋ ላይ ነው የሚል አይነት ነው።
መለስካቸው፣ ምንድን ነው አንድ ጠንካራ ፓርቲ ሲል? እንግዲህ ኢዴፓ ራሱን የቻለ አንድ ፓርቲ ነው። ሌላ አንድ ጠንካራ ፓርቲ ሲል ከሌሎች ፓርቲዎች ጋር ጥምረት መፍጠርን ይጨምራል? ምን አይነት ፓርቲ መቋቋምን ነው የገለጸው?
ልክ ነው። እንግዲህ ጠንካራ ፓርቲ ሲል ፕሮግራሙ የታወቀ ነው። አንድ ፓርቲ አንድ ብቻ ፓርቲ የሚል አይመስለኝም፣ ወይንም እንደዛ ያለ ዝንባሌም ያለ አይመስልም። ነገር ግን በኢትዮጵያ ውስጥ እስከዛሬ ድረስ በተቃዋሚ ፓርቲ ታሪክ ምንም ጠንካራ ፓርቲ የለም። በተለይ በድርጅት አኳያ በሀሳብ ሊኖር ይችላል፣ ግን በድርጅት አኳያ በጣም የተናከረና ህዝቡን ከኋላ ያስከተለ አብዛኛውን ህዝብ ከኋላ ያስከተለ ህዝብ ፓርቲ የለም። ይህን ለማድረግ በእርግጥ አሁን እንዳልሽው ከፓርቲዎች ጋር በጥምረት ለመስራትም ጥሪ አቅርቧል። ከዚያም በተረፈ ደግሞ ፓርቲው ራሱን ስያሜውን ፕሮግራሙንም ፎርሴክ ወይም ለመተው እስኪችል ድረስ ወይም እስከ መተው ድረስ ሊደርስ የሚችል ውሳኔ ነው ያስተላለፈው። እንግዲህ ወይንም እስከዚያ እኔ እሄዳለሁ ነው የሚለው ፓርቲ። በዚህ
አቶ ልደቱ በመግቢያው ላይ እንደጠቀስ ነው አቶ ልደቱ አንድ ጠንካራ ፓርቲ ከሌለና ኢህአዴግ ለድርድር ዝግጁ ካልሆነ ሀገሪቱ ወደ መፍረስ ትሄዳለች ብለዋል የሚል ነገር አንስተን ነበር። አነጋግራቸው ነበር ወይስ በመግለጫው ላይ የሰጡት ሀሳብ ነው? ከሆነስ ምንድን ነው ለማለት የፈለጉት?
እንግዲህ በመግለጫው ላይ የተነሳ ሀሳብ ነው። በመግለጫው ላይ የተነሳ ሀሳብ ነው ስንል ጋዜጠኞች ካነሷቸው ጥያቄዎች ተነስተው ነው ይሄን ያሉት። ምንድን ነው ይሄ? በዚህ አስቸኳይ ጊዜ አዋጁ አለ። አስቸኳይ ጊዜ አዋጁ እየተደረገ ያለው ከጠበቅነው ውጭ ነው ነው የሚሉት አቶ ልደቱ። ምንድን ነው አስቸኳይ ጊዜ አዋጁ የተፈለገው? ያለውን ሁኔታ አረጋግቶ ወደ ፖለቲካ ድርድር፣ ወደ የህዝቡን ጥያቄዎች ወደ መመለስ በተለያዩ ትላልቅ ባለስልጣናት በተነገረው መሰረት ወደ ድርድር ከተቃዋሚ ፓርቲዎች ጋር ወደ ድርድር መሄድ ነበር። ያ ሳይሆን ቀርቶ አሁን ግን የምናየው በየጊዜው በዜና የምንሰማው በእሳቸው አገላለጽ እንዳለ ይሄ የአስቸኳይ ጊዜ አዋጅ መፍትሄ እየሆነ እንደመጣ ነው የተወሰደው። ይሄ ከሆነ በወታደራዊ ኃይል ካፍኑ ነው እንጂ እንደገና ወደ ነበረበት እንመለሳለን ነው የሚሉት እሳቸው።
መለስካቸው እንግዲህ እሺ፣
ወደ ነበርንበት የምንመለስ ከሆነ ወደ ብጥብጥ፣ ወደ ጦርነት። ይሄ ደግሞ ያየነው ነው፣ በሲሪያም በሊቢያም በብዙ ሀገሮች እየተመለከትን ያለ ጉዳይ ስለሆነ ይህንን ለማሰባሰብ ይህን ሀይል ለማሰባሰብ እና ሰላማዊ በሆነ መንገድ ለውጥ ለማምጣት የተጠናከረ ፓርቲ ያስፈልጋል ለማለት ነው እንግዲህ የሚሄዱት።
እሺ መለስካቸው እንግዲህ በጣም እናመሰግናለን። ይሄንን በተመለከተ ከምሽቱ 3 ሰዓት ሰፋ ያለ ዘገባ እንደምታስደምጠን ተስፋ እናደርጋለን። ለአሁኑ በጣም እናመሰግናለን። እግዜር ይስጥልን።
አመሰግናለሁ።
ለሶስት ቀናት ያካሄደውን ጉባኤ ያጠናቀቀው የአማራ ክልል ምክር ቤት 10 ነባርና 12 አዳዲስ ተሿሚዎች የተካተቱበት ካቢኔ ይፋ አድርጓል። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዷለም በያዙት ኃላፊነት እንደሚቀጥሉ ተጠቁሟል። እስከ ቀበሌ ድረስ ያሉ የአስተዳደር መዋቅሮችም ለህዝቡ ጥያቄ ምላሽ መስጠት እንዲችሉ ተደርገው እንደሚደራጁ አቶ ገዱ አንዳርጋቸው ለሀገር ውስጥ መገናኛ ብዙሃን ተናግረዋል። በዚህ ጉዳይ ላይ አጠር ያለ ማብራሪያ ሊሰጠን እስክንድር ፍሬው መስመር ላይ ነው። እስክንድር እንደምናመሸ።
እንደምናመሸሽ ጽዮን።
አዲስ አበባ ዛሬ እንዴት ነው?
አዲስ አበባ እንግዲህ ዛሬ ባልተለመደ ወይ ደግሞ ሰሞኑን ባልታየ ሁኔታ የረሳ ነው። ዝናብ እያካፋ ነው። አሁንም ዝናብ እያካፋ ነው። አንቺን እያነጋገርኩ ባለሁበት ሰዓት
እኛም ያለንበት ከተማ ዋሽንግተን ዲሲ ዛሬ ደመናማና ቀዝቀዝ ያለ ነው። ስለዚህ በአየር ንብረት ተቀራራቢ ሆነናል ማለት ነው። ወደ መግቢያው ላይ የወዳነሳሁት ጉዳይ ልምጣና የአማራ ክልል ጉባኤውን ካጠናቀቀ በኋላ ይፋ ያደረገው ሹምሽር አለ። እስቲ ስለ እሱ አጠር ያለ ማብራሪያ ስጠን።
እንግዲህ ጽዮን አንቺም እንዳልሽው ለሶስት ቀናት ያካሄደውን ጉባኤ ያጠናቀቀው የአማራ ክልል ምክር ቤት አዲስ ካቢኔ ይፋ አድርጓል። በክልሉ ከተካሄደው የተቃውሞ እንቅስቃሴ በኋላ የተካሄደ የመጀመሪያው የካቢኔ ሹምሽር ነው ይሄ በአማራ ክልል ይፋ የተደረገው ማለት ነው። በኦሮሚያ ክልል እንደታየ ሁሉ በዚህ ክልልም አብዛኛዎቹ ተሿሚዎች አዳዲስ የሚባሉ ሰዎች ናቸው። ከ22ቱ ተሿሚዎች 12ቱ አዳዲስ መሆናቸውን ነው በመንግስት የመገናኛ ብዙሃን የተጠቀሰው የአማራ ክልል ምክር ቤት ያስታወቀው። የክልሉ ፕሬዝዳንት አቶ ገዱ አንዳርጋቸውና ምክትላቸው አቶ ብናልፍ አንዷለም ቀደም ሲልም እንደገለጽሽው መግቢያው ላይ በያዙት ኃላፊነት መቀጠላቸው ተጠቁሟል። ከነሱ በተጨማሪ 9 ነባር የቢሮ ኃላፊዎች ባሉበት እንደሚቀጥሉ ተገልጿል። የተሿሚዎቹን ዝርዝር ለምክር ቤቱ ያቀረቡት የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ታስቦ የተደረጉትን የሹመት መስፈርቶች ማብራርተዋል። ተሿሚዎቹ በተለያየ ደረጃ ያካበቱት የአመራር ልምድ ከነዚህ አንዱ መሆኑን ጠቅሰዋል። አዳዲስ ምሁራንን በማቀላቀል ካቢኔውን በተማረ ኃይል ለማጠናከር መሞከሩንም አስረድተዋል።
እንግዲህ እስክንድር፣ በመግቢያውም ላይ እንደተጠቀሰው የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው ለሀገር ውስጥ መገናኛ ብዙሃን ይህንን ሹምሽር አስመልክተው መግለጫ ሰጥተዋልና ምክንያቱ ምንድን ነው ያሉት? ይሄ ሹምሽር ያስፈለገበት ምክንያት
እሳቸው እንዳሉት የአዲሱ ካቢኔ መደራጀት ለህብረተሰቡ ጥያቄዎች ምላሽ ለመስጠት ያለመ ነው። እስከ ቀበሌ ድረስ ያሉ የአስተዳደር መዋቅሮችም እንደዚሁ የህብረተሰቡን ጥያቄዎች መመለስ እንዲችሉ ተደርገው እንደሚደራጁ ገልጸዋል። ሰፋ አድርገን ስናየው ደግሞ ጽዮን እንግዲህ በአገሪቱ በተለይ በአማራና በኦሮሚያ ክልሎች የተቃውሞ እንቅስቃሴ ከተጀመረ በኋላ ኢህአዴግ ባደረጋቸው ስብሰባዎች በተለይም ባለፈው በ2008 ዓመተ ምህረት መጨረሻ አካባቢ ባደረገው ስብሰባ ላይ ስልጣንን ለግል ኑሮ ማሻሻያነት የመጠቀም አዝማሚያ አንዱ ችግር መሆኑን አስታውቆ ነበረ። እንግዲህ በህብረተሰቡ እየተነሱ ያሉ ችግሮችን ከመፍታት አንጻር በገመገመበት ስብሰባ ማለት ነው። ይህንን መነሻ በማድረግ ከዚህ ከያዝነው ዓመት መጀመሪያ አንስቶ የለውጥ እርምጃዎች እንደሚወሰዱም ጠቁሞ ነበረ። ይህንኑ መነሻ በማድረግ እንግዲህ በኦሮሚያ ከዚያም በፌዴራል መንግስቱ የተደረጉ የካቢኔ ሹምሽሮች ይታወሳሉ። እንግዲህ ጽዮን እንደምታውቂው ኢህአዴግ ግንባር ነው፣ የአራት ድርጅቶች ማለት ነው። እንግዲህ ኦሮሚያንም አማራንም ትግራይንም ደቡብንም የሚያስተዳድሩት የኢህአዴግ አባል ድርጅቶች የሆኑት ናቸው እና በዚህ መሰረት አሁን በኢህአዴግ ደረጃ የተካሄደው ግምገማ ውሳኔ ነው በእነዚህ ክልሎችም እየተተገበረ ያለው። ከያዝነው ዓመት መጀመሪያ ጀምሮ የለውጥ እርምጃዎች ይወሰዳሉ ሲባልና በፌዴራል መንግስቱም የካቢኔ ሹምሽር ሲተገበር ወይም ይፋ ሲደረግ ይሄው በኦሮሚያም ተደርጓል፣ በአማራም ተደርጓል እና በኢህአዴግ ደረጃ የተወሰነው ውሳኔ ነው እንግዲህ በተዋረድ ወደ ክልሎችም እየወረደ የሚገኘው።
እንግዲህ በኦሮሚያ ክልልም እንደጠቀስከው እስክንድር፣ በኦሮሚያ ክልል ሹምሽሩ ከተደረገ በኋላ በርካታ አስተያየት ሰጪዎችን አነጋግረን ነበር የአሜሪካ ድምጽ ከኢትዮጵያም ከዚህም
በወቅቱም ያነጋገርናቸው ሰዎች ሹምሽሩ ለተነሱ ጥያቄዎች መልስ የሚሰጥ አይደለም የሚሉ ሐሳቦችን ያዙ አስተያየቶችን አስተናግደናል። በዚህም በአማራ ክልል ሹምሽር ላይ በተመሳሳይ አስተያየቶችን ሰብስበን እንግዲህ ባንተም በኩል እንደሱ አይነት አስተያየቶችን አካተ የአማራ ክልልንም እንደዚሁ አካተ ሪፖርት እንደምታስደምጠን ተስፋ እናደርጋለን።
አዎ ጽዮን፣ እንግዲህ ይህ ሹምሽር ምን ማለት ነው? በተለያዩ ወገኖች እንዴት ይታያል? ገዢውን ፓርቲ ጨምሮ የገዢውን ፓርቲ አካሄዶች በሚተቹ ተቃዋሚዎችና በሌሎችም የህብረተሰብ ክፍሎች እንዴት ይታያል የሚለውን እንግዲህ እንደተፋካለን አስተያየቶችን ጭምር አክለንበት ልንመለስበት እሞክራለሁ። ጽዮን አመሰግናለሁ።
በጣም አመሰግናለሁ እስክንድር።
አመሰግናለሁ ጽዮን።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። እንግዲህ በመግቢያችን ላይ እንደጠቀስነው ዛሬ የምስጋና ቀን በመላው አሜሪካ እየተከበረ ይገኛል። በዋሽንግተን ዲሲ እና በቨርጂኒያ እና በሜሪላንድ ለሚገኙ አዲስ መጥ ስደተኞች የአሜሪካውያንን የምስጋና ቀን ተሰባስበው እንዲያከብሩ በስደተኞች ዙሪያ የሚሰራው ድርጅት ወይም በምህጻረ ቃል ኢሲዲሲ የሚባለው የራት ምሽት አዘጋጅቶ ነበር። በድርጅቱ ቅርንጫፍ መስሪያ ቤት የአፍሪካ ልማት ስደተኞች ዋና ዳይሬክተር እና የልማት ምክር ሰራተኛ ዋና ዳይሬክተር ሳራ ዙሎ እና የድርጅቱ ዋና አስተባባሪ ቤተልሔም ደስታን ስለ በዓል ዝግጅቱ መስታወት አራጋው አነጋግራቸዋለች።
አሜሪካውያኑ በጉጉት ከሚጠብቁት በዓላት መካከል አንዱ ታንክስጊቪንግ ወይም የምስጋና ቀን ነው። ቤተሰብ ዘመድ አዝማድ የሚገናኝበት፣ የሚመሰጋገንበት እንዲሁም በአንድ ማዕድ ተቀምጦ ለበዓሉ የተዘጋጀውን በጋራ የሚቋደሱበት ቀን ነው። በዚህ የምስጋና ቀን በዋሽንግተን ዲሲ እና አካባቢዋ በስደተኞች ዙሪያ የሚሰራው ድርጅት ኢሲዲሲ ከተለያዩ ሀገሮች ወደ አሜሪካ ለመጡና ለሀገሪቱ እንግዳ ለሆኑ ስደተኞች የራት ምሽት ሲያዘጋጅ 5 ዓመታትን አስቆጥሯል። ስለ ዘንድሮ የራት ምሽት ዓላማ የድርጅቱ ዋና አስተባባሪ የሆኑት ወይዘሮ ቤተልሔም ደስታ ነግረውናል።
ይሄ እንግዲህ እኛ ዋና ስራችን እዚህ ሀገር ስደተኞችን መቀበል ነው። ስደተኞች የሚመጡት ከተለያዩ ሀገሮች አፍጋኒስታን፣ ሲሪያ፣ ኢራቅ፣ ኢራን፣ ኤሪትሪያ፣ ኢትዮጵያ፣ ፓኪስታን፣ ቻይና፣ በጣም ከተለያዩ ሀገሮች የሚመጡ ስደተኞች ናቸው። ይህንን ዝግጅት በየአመቱ ነው የምናዘጋጀው። ሁሌ የምናዘጋጀው ከታንክስጊቪንግ በፊት ያለው እሁድ ላይ ነው የምናዘጋጀው። ዋናው እንትኑ ያው ታንክስጊቪንግን እንደምታውቂው እዚህ ድሮ ጊዜ የነበሩት ኔቲቭ ኢንዲያኖቹ መጀመሪያ እዚህ የመጡትን ሪሴትለሮችን ነው አብሮ የመጀመሪያ ጊዜ አብሮ ምግብ የበሉበት ነው የሚባለው። እንግዲህ እሱን በዓል ለመቀጠል ነው ያው ዲስ እዚህ የሚመጡትን ሬፊጂዎቹን ከኮሚኒቲው ጋር ነው ጋር አብረው ተቀላቅለው ታንክስጊቪንግን እንዲያከብሩ ነው። ለኮሚኒቲዎችም ለማሳወቅ ነው። ሬፊጂ ምንድን ነው? ማን ናቸው? ከየት መጡ? የሚለውንም ነገር እንዲያውቁ ለማድረግ ነው። እሱን ነው ይሄኛው የዛሬ ይሄኛው 5ኛ ዓመታችን ነው።
እንግዲህ ለተከታታይ 5 ዓመታት ይህንን ዝግጅት አዘጋጅታችኋል ማለት ነው?
አዎ።
ኢትዮጵያውያን፣ ኤርትራውያን ይመጣሉ?
አዎ፣ ኢትዮጵያውያን፣ ኤርትራውያን፣ ሱዳን፣ ኮንጎ፣ ሶማሌ ኦርጋናይዜሽኑ ይሄን ሁሉ ሰው ነው እንትን የሚል ሪሲቭ ተቀብሎ እንትን የሚል እነሱ እዚህ ሀገር አዲስ ኑሮ እንዲጀምሩ የሚረዳው።
እናንተ ናችሁ መጠለያውን የምታዘጋጁት?
ከሁሉም ጀምሮ ነው። እነሱ ከመምጣታቸው በፊት ቤት አዘጋጅተን የቤት እቃዎችን ገዝተን ከመጡም በኋላ ትምህርት፣ ስራ፣ ሕክምና ሁሉን እንዲያገኙ የምናደርገው እኛ ነን።
ስደተኞች እዚህ ሀገር ይመጣሉ፣ የባህል ግጭት ይኖራል እና እነዛን የባህል ግጭቶች እንዲረዱት ወይም እንዲያውቁ የምታደርጉት ስልጠና አለ?
አንደኛው ሰርቪስ የምንሰጣቸው ካልቸራል ኦሪንቴሽን ነው። እዚህ ከመምጣታቸው በፊትም ያገኛሉ፣ እዚህ ከመጡ በኋላም ያገኛሉ።
ምን ያህል ሰዎች ነበሩ የተሳተፉት በዚህ በምስጋና ራት ግብዣ ላይ?
በጣም ብዙ ሰው ነበር። ከ300 በላይ ሰው ነው ፓርቲሲፔት ያደረገ።
የአፍሪካ ስደተኞች ልማት ዋና ዳይሬክተር የሆኑት ወይዘሮ ሳራ ዙሎ የራት ምሽቱ ምን ይመስል እንደነበር ሲገልጹ፣
አንድ ቦታ እንደ ማህበር ነው። ማህበር ሲሄዱ ሰው ምግብ ይዞ እንደሚሄድ ሰው ባዶ እጁን አይመጣም። እና የምንጋብዛቸውን እንትኖቹን በሙሉ እንኳን ሬፊጂዎቹ የራሳቸውን የሀገራቸውን ምግብ ሰርተው ይመጣሉ። ተጋባዡም ደግሞ ከኮሚኒቲ
ማህበረሰቡ
የሚመጣውም ሰው በሙሉ ባዶ እጁ ነው የሚመጣ ሰው የለም። ሁሉም ትንሽ ነገር የሆነ ምግብ ይዞ መጥቶ ሁሉም አንድ ላይ ያንን ምግብ ለመካፈል ነው። ቴንክስ ጊቪንግ በዓሉን ካሰብሽው ዋናው እንትኑ እሱ ነው። ሰው ሁሉ ቤቱ የሰራውን ምግብ ይዞ ይመጣና ያንን ምግብ አብረው ቁጭ ብለሽ ተሰባስበሽ ምግብ መብላትና
ስለ እርስ በርስ መተዋወቅ።
የሰዎቹ ምላሽ ምን ይመስል ነበር እዛ የተሰበሰቡት በሙሉ?
በጣም ምላሹ በጣም ኃይለኛ ደስታ ነበረ። ያው ሬፊጂዎቹን የማወቅ፣ የነሱን ምግብ የማየት፣ የነሱን በዓል መልመድ፣ የነሱን ቋንቋ መስማት፣ የነሱን ዳንስና ሙዚቃ መስማት ለእነሱ እድል ስላገኙ በጣም ትኩረት ተሰብስቦ ተሰብስቦ ደግሞ ስንል ቤተክርስቲያኖችም ይመጣሉ። ብዙ ቤተክርስቲያኖች አሉ። ሬስቶራንቶች ይሰጣሉ። ትልልቅ ግሮሰሪዎች፣ የምግብ ግሮሰሪዎች ይሰጣሉ። ሰው ሁሉ ነገር እዛ ያለው የተሰጠ እቃ ነው፣ ስጦታ ነው። ምንም የተገዛ ምን ያለቃ ምንም የለም። ሁሉ ነገር እንትኑን ራሱ የጠረጴዛውን ልብሱን ብታይ፣ አበባውን ቢሆንም፣ ለዘፈኑን የምንጠቀምበት ስፒከር ቢሆንም፣ ሁሉ ነገሩ በሙሉ ለዛን ቀን ተብሎ የተሰጠ ስጦታ ነው። እንዳልኩሽ እነዚህ ሰዎች አዲስ ናቸው ለዚህ ሀገር ሲመጡ። እነዚህን ሲመጡ ሰዎቹ ሰው ብዙ የሚያውቀውን ነው የሚፈራው። ስለዚህ ሰውን ስትተዋወቂው፣ ሰውን ስትለምጁ፣ ከሰው ጋር ቁጭ ብለሽ ምግብ ስትበይ ያ ሰው እንዳንቺ መሆኑን ቶሎ ይገባሻል። እንዳንቺ እንኳን ያንቺን አይነት ቋንቋ ቢያወራም፣ ያንቺ አይነት ሃይማኖት ባይኖረውም የሰውነት አይነት ለሰው የምንተዋወቅበት ነገር ይኖራል ሁሌ ሰው ሲል እና እሱን ነው ለሰው ለዚህ ለአሜሪካን ላሉት ሰዎችን እንዲያውቁ የምንፈልገው። እና አሁን እሱን ድግሱን ስንደግስ ድግሱ ለሁሉም ሰው ክፍት ነው። በግብዣ ብቻ አይደለ፣ የተጠራ ሰው ብቻ ሁሉ ሰው ነው፣ ማንም ሰው መምጣት ይቻላል። ከየት ሀገር መጣች? ስማችሁ ማን ነው? እናንተ ሀገር ምግቡ እንዴት ነው የሚበላው? ሲልነ በጣም በሚገርም አይነት ሰው በጣም ከአንቺ የተለየ የሚመስልሽ ሰው ብዙ ቁጭ ቤት አብረሻቸው ስታወሪ እና አብረሻቸው ምግብ ስትበይ ልክ እንደ አንቺ እንደሆኑ ወደ ትገነዘብ ያለ እና ትልቁ እንትን የዚህ ግብዣ እሱ ነው ዋናው። አሁን ስፔሻሊ እንደውም አዲስ ምርጫ መጥቷል ምን ብሏል እና ያው ብዙ ስለ ኢሚግራንት ብዙ ወር እየተወራ ነው እንደምታውቂው። እና ለህዝቡም ደግሞ የእኛ ስራ እሱ መሆን አለበት። ኢሚግራንት ማለት ስፔሻሊ ሬፊጂ ማን ናቸው? ከየት ነው የሚመጡት? ለምን እዚህ ሀገር መጡ? ምን አይነት ሰዎች ናቸው የሚለውን ለህዝቡ ለማስተዋወቅ እንዲህ አይነት ድግስ ስታደረጊ እና ሰው እንዲቀላቀል አብረ ስታደረጊ ሰው እንዲለማመድ ስታደረጊ የበለጠ ሰውን ታስተምሪያለሽ።
መቼም የምስጋና ቀን እራት ከተባለ ምግቡ ከተርኪ ነው የሚጀምረው። እንግዲህ ስዕሉን አድማጮቻችን እንዲያገኝ
አሁን ለመስራት ከምሳ እንግዲህ ከተርኪ ይጀምራል። የአሜሪካን ያው ተርኪ አለ፣ የድንች ገንፎ አለ። ያው እንግዲህ በአሜሪካኑ ነው የምጀምርልሽ። ስታፊንግ የሚሉት አለ። ስታፊንግ ያው ተርኪው ሲጠበስ ተርኪው ሆዷ ውስጥ ተገብቶ ሪብሊ ነው ዳቦ የሚሞላው ነው። እሱን እሱ ከዶሮ ሆድ ይወጣና ከጎን አብሮ ይቀመጣል። እሱ አለ። ክራምበሪ የሚሉት ነገር አለ። እንደ እንጆሪ አይነት ቆምጠጥ የሚል አይነት ነገር ነው፣ ፍራፍሬ ነገር ነው። እሱ አለ። ያው መኮሮኒ በቺዝ ተደባልቆ የሚሰራ አለ። ይሄኛው እንግዲህ ያው ደንበኛ የአሜሪካ የባህል ምግቡ ነው።
በዚህ በምስጋና ቀን የሚበላው ምግብ ነው።
የሚበላው በምስጋና ሀገር ምግብ ነው። ግን እኛ ደግሞ ያው እንደምልሽ ከሌላ ሀገር ስላመጣን የእኛ አሁን ቢፌ ላይ ብታዩ ከሲሪያ የመጣ ምግብ ነበር፣ ፓኪስታን የመጣ ምግብ ነበረን፣ ከኮንጎ የመጣ ምግብ ነበረን፣ ከሱዳን የመጣ ምግብ ነበረን፣ ከኢትዮጵያ የመጣ ምግብ ነበረን። እዚህ ሀገር ደግሞ አሜሪካንም ቢሆኑ ደግሞ ነው ጣሊያኖቹ ለየት ያለ ምግብ የሚሰሩታል። የጣሊያኖቹ ምግብ አለ፣ የፖሊሾቹ ምግብ አለ፣ የአይሪሾቹ ምግብ ነበረ፣ የቻይና ምግብ ነበር፣ የኮሪያ ምግብ ነበረን። እንግዲህ በትንሹ አንድ ከሰላሳ ከአርባ በላይ የተለያዩ አይነት የምግብ ነበረን እንግዲህ ጠረጴዛው።
ስለዚህ ሲበላ፣ ሲጠጣ፣ ሲወራ፣
ሲሳቅ፣
ሲደነስ
እንደምንለው ቢፌው ራሱ የአሜሪካንን መልክ ያሳያል። እንዴት አሜሪካን ነው የሁሉም ከያለሙ ሰው ሲመጣ የራሱን ባህሉን፣ ሃይማኖቱን፣ እምነቱን ይዞ መጥቶ ግን ሁላችንም ቦታ እዚህ እንዳለን እና አብረን ተቀላቅለን መኖር እንደምንችል ነው የሚያሳየው። እንግዲህ በምግቡ እንኳን የምትመለከቱ እሱ የእሱ አይነት መሆኑን ማየት
እንግዲህ ለሚቀጥለው አመት እንመጣለን እኛም ከተጋበዝን።
እንደ በጣም ትጋበዛለች። እንዳልኩት ግን ባዶ እጅ መምጣት አይቻልም። ባናንትኑ እሱ ነው እኔ ውሃም ሆነ ጠላም ሆነ ዳቦም ሆነ የሆነ ነገር ተይዞ መመጣት አለበት። ዋና እሱም ብቻ ነው ሰው ነው የምንጠየቀው። ሰው በሙሉ ያው በራችን ክፍት ነው።
በጣም እናመሰግናለን። እንግዲህ ለሚቀጥለው አመት በሰላም ያድርሰን። መልካም በዓል፣ መልካም የምስጋና ቀን ይሁንላችሁ።
ለእናንተም ይሁንላችሁ መልካም የምስጋና ቀን።
በኬንያ ዩኒቨርሲቲ ተማሪዎች ላይ የተደቀኑ ሁከትንና ጽንፈኝነትን የመሳሰሉ ችግሮች ላይ የሚወያይ ስብሰባ በዚህ ሳምንት ናይሮቢ ውስጥ እየተካሄደ ነው። የቪኦኤዋ ጂል ክሬግ ከናይሮቢ ዩኒቨርሲቲ ያጠናቀረችውን ዘገባ ዝርዝሩን ቆንጅታ ይዘዋለች።
ለኬንያ የኮሌጅ ተማሪዎች የዩኒቨርሲቲ ቆይታቸው በየትምህርት ክፍለ ጊዜው የሚጠበቁባቸው ወረቀቶች ያመት መጨረሻ ፈተናዎችና ሌሊቱን ሙሉ ሲያጠኑ ማደሩ ብቻ አይደለም። በዩኒቨርሲቲዎቻቸው ስላሉት የጽንፈኝነትና የሁከት ጉዳዮች ስጋትም መመካከር አለባቸው። እነዚህ ችግሮች ተጨባጭ እንደሆኑ ነው ተማሪዎቹ የሚናገሩት። ሊንዳ ኦቼል የኬንያ የብሔራዊ ህብረትና ውህደት ኮሚሽነር ናቸው። እንዲህ ይላሉ።
It's not mad people that become radicalized. It's people like yourselves. People that dress everyday.
ለጽንፈኝነት የሚጋለጡት እብዶች አይደሉም። እናንተን የሚመስሉ ሰዎች ናቸው። ልክ አሁን እንደለበስኩት ጽድት ያለ ልብስ የሚለብሱ ሰዎች ናቸው። እናንተ እንደምትገምቱት ለምሳሌ ትምርት ቤት ያልተማሩ ሰዎችም አይደሉም። እንደኛው አይነት ሰዎች ናቸው።
ኦቼል ይህን ያስገነዘቡት ትናንትና ረቡዕ ናይሮቢ ዩኒቨርሲቲ ውስጥ በሀገሪቱ ዙሪያ ካሉ ዩኒቨርሲቲዎች ለተሰባሰቡ የተማሪዎች መሪዎች ባሰሙት ንግግር ነው። ከተወያዩባቸው ተማሪዎችን ከመመለከቱ ችግሮች መካከል ታዲያ በዋናነት የተነሱት ላክራሪነት ቅስቀሳ የመጋለጡ ጉዳይና ሁከተኛ ጽንፈኝነትን የተመለከቱ ጉዳዮች ነበሩ። ቪክተር ኡሁሩ የሶስት ቀናቱን ስብሰባ ያዘጋጀው የወጣቶች እድገት መርሃ ግብር የተባለ ድርጅት መስራች ፕሬዝዳንት ናቸው።
Radicalization is as a result of the disappointment young people are going through. That's why they are
ወጣቶች በኑሯቸው ሲከፉ ያኔ ነው ለጽንፈኝነት የሚጋለጡት። ሁከተኛ ቡድኖች ያኔ ነው የሚያገኙአቸው። ስለዚህ እኛም የምንሰራው እነዚህን ወጣቶች መርዳት ይገባል በሚል እምነት ነው። ምክንያቱም የምጣኔ ሀብት እድሉ በጣም እየጠበበ ስለመጣ በሌሎች የተለያዩ መንገዶች ኑሯቸውን እንዲያሸንፉ እንሻለን።
በናይሮቢ ውይይት ላይ የተሳተፈችው አንዷ የተማሪዎች ተወካይ ሱዛን ሙንጊ በበኩሏ የኬንያ ዩኒቨርሲቲ ተማሪዎች የሽብርተኝነትን አደጋ በራሳቸው ደርሶ አይተውታል በማለት በጋሪሳ ዩኒቨርሲቲ 147 ተማሪዎች የተገደሉበትን ጥቃት ታስታውሳለች። ሽብርተኝነት መዘዙ ብዙ ነው ብላም የተማሪዎቹ ተጠሪ ትዘረዝራለች።
Yeah, if you lose a loved one, it affects us. It also affects our economy. It affects the image of our country.
የምንወዳቸው ሲሞቱብን? አዎ, እንጎዳለን እንጂ. ኢኮኖሚያችንንም ይጎዳል. የሀገራችንን በዓለም ላይ ያላትን ገጽታም ያበላሻል። በየቴሌቪዥኑ የዜና ስርጭት የኬንያው ሽብርተኛ ጥቃት እየተባለ ሲወራ ይጎዳናል። ግን ከሁሉም የሚብሰው ጓደኞቻችንን ስለሚነጥቀን ነው።
የኬንያ አገር አቀፍ ህብረት ኮሚሽነሯ ሊንዳ ኦቼል የዩኒቨርሲቲ ተማሪዎች አክራሪ ፕሮፓጋንዳን፣ ሃይማኖታዊ አስተምሮትን ላልሆነ ዓላማ መጠቀሚያ ማድረግን፣ ጎሳን መሰረት ያደረገ አክራሪነትን ነቅተው እንዲከላከሉ ይመክራሉ።
So the targets of radicalization and violent extremism, how these people recruit us?
ለአክራሪነትና ሁከተኛ ጽንፈኝነት አላማቸው የሚመለምሉት ቡድኖች ዩኒቨርሲቲዎችን የመሳሰሉ መደበኛ ተቋማትን ኢላማ ያደርጋሉ። በአሁኑ ጊዜ ምን ያደረጉ እንደሆነ ታውቃላችሁ? በጣም ጎበዝ የሆኑ ተማሪዎችን ነው የሚያጠምዱት። ስለዚህ ኢላማዎቻቸው እናንተ ናችሁ።
አያይዘውም ኮሚሽነሯ ሰዎችን ለጽንፈኛ ዓላማ የሚያነሳሱት እንደ አልሸባብና የእስልምና መንግስት ነኝ ብሎ ራሱን የሚጠራው ቡድን ብቻ እንዳልሆኑ ያስረዳሉ። የፖለቲካ ዓላማቸውን ለማስፈጸም የሚጠቅማቸው ከሆነ በተለይ በምርጫ ወቅት አንዱን ብሔረሰብ በሌላው ብሔረሰብ ላይ ጥቃት እንዲያደርስ የሚቀሰቅሱ ፖለቲከኞችና ሌሎችም አሉ ብለዋል። የኬንያው ምርጫ እየተቃረበ ነው። የሚቀጥለው የአውሮፓውያኑ 2017 ነሐሴ ወር ላይ ነው ሊከናወን የታቀደው።
ቆንጅት ታየን ለዘገባው እናመሰግናለን። እንግዲህ በመግቢያችን ላይ ያስተዋወቅናችሁ በሱዳን ካሉ አራት ታጣቂ ቡድኖች አንደኛው የሱዳን ህዝብ ነጻ አውጪ እንቅስቃሴ ሰሜን የተባለው ህጻናትን ለውጊያ መመልመልና መጠቀምን ለማቆምና ለመከላከል መስማማቱን በተመለከተ ከምሽቱ 3 ሰዓት በሚኖረን ጊዜ ይዘን እንመለሳለን። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳቸው ያመሸነውን የመስታወት አድራጋው
እና ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Strictly on account of my sweet potato pie. I'm the fella that she loves the most, the main reason why she left the coast. She's my little girl, senior, so much harder than a hallelujah.